ሮሜ ምዕራፍ 7 ከቁጥር 1 ጀምሮ እስከ 6 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጣለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለርሱ ተሆኑ ዘንድ በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና፣ አሁን ግን ለሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ ባሮጌው በፊደል ኑሮ አይደለም። ክብር ለእግዚአብሔር ይሁን። በዚህ ክፍል እንደተመለከትነው የእግዚአብሔር ቃል ሲናገር ጥሩ ትዳር ሊኖሩ ተስማምተው ተጣጥመው ሊያግዛት ከማይችል ሰው ጋራ በስቃይና በችግር ማች ከማታረገው ሰው ጋራ ያለች አይነት ሴትን ልትመስል ትችላለች። በቀጥተኛ መልኩ ይህን ስንመለከት ሰውና ሕግን እንደ ባልና ሚስት አድርገን ብናቀርባቸው ጥርት ያለ መረዳትን ይሰጠናል። ሰውና ሕግን እንደ ባልና ሚስት ብናረጋቸው፣ ሰውን እንደ ሚስት ብናረግ፣ ሕግን እንደ ባል ብናደርግ በሁለቱ መካከል ያለው አለመጣጣም ምስጢሩና ምክንያቱ የባህሪና ልብ በሉ የተፈጥሮ ልዩነት እንደሆነ መጽሐፍ ቅዱስ ያስተምራል። እዚህ ሮሜ ምዕራፍ 7 ላይ ብትመለከቱ ከቁጥር 12 ላይ ብትመለከቱ እንደዚሁም ቁጥር 14 ላይ ብትመለከቱ በአጠቃላይ መጽሐፍ ቅዱስንም ሁሉ ብናነብ ሕጉ እኔና እናንተ እንድንገዛለት ከስሩ በላያችን ሆኖ የሰለጠነብን ሕግ መንፈሳዊ ነው፣ ጻድቅ ነው፣ ቅዱስ ነው፣ በጎ ነው። እንከን የሚወጣለት ነገር የለም። የእግዚአብሔር ሕግ የተወደደ ነው። ክርስቲያን ሕግን ሲጠላ በጣም ጥሩ አይነት መንፈሳዊ አቋም አይደለም። ስለዚህ የእግዚአብሔር ቃል እንደሚናገረው ነው እኛ መናገር ያለብን። የእግዚአብሔር ሕግ ጻድቅ ነው፣ ቅዱስ ነው፣ በጎ ነው፣ መንፈሳዊ ነው። ሰውን ደግሞ ስንመለከት ከኃጢአት በታች ሐዋርያው ጳውሎስ በራሱ እንደተናገረኛም ለራሳችን ብንወስድ ከኃጢአት በታች ልሆን የተሸጡ የሥጋ ነኝ ይላል። ስለዚህ ሰው ሥጋዊ ነው፣ ኃጢአት በውስጡ ይሰራበታል። እና በዚህ በሰው ውስጥ ያለ ኃጢአት ብዙ ጊዜ ብዙዎቻችን ኃጢአታችንን የምናየው በሰራ ነው ኃጢአት ልክ ነው ኃጢአተኛነታችንን የምናየው። ነገር ግን ኃጢአት እንድንሰራ የሚያደርገን በውስጣችን ያደረ ስንፈጠር በእናታችን ማኅፀን ጀምሮ አብሮን ከእኛ ጋር የአደረ የተሰራ ኃጢአት አለን። ንጉሥ ዳዊት በመዝሙር 51 ላይ ሲናገር እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ አለ። ዲቃላ ወይም ደግሞ ከጋብቻ ውጪ በሆነ መንገድ የተወለደ ሰው ሆኖ አይደለም ይህን የሚለው፣ ስለ አወላለዱ ስለ አባቱ ስለ እናቱ አይደለም የሚናገረው። ከእናቱ ማኅፀን ውስጥ በነበረበት ጊዜ ኃጢአት የአዳም ኃጢአት እንዴት ወደ እርሱ እንደመጣ ነው። ይህ ኃጢአት ሳይነካው ይህ ኃጢአት ሳይደርስበት የተወለደ ሰው ማንም የለም ከሰው ልጆች መካከል። ኃጢአት የለብንም ብንል ራሳችንን እናስታለን ይላል። ስለዚህ ሰው ሥጋዊ ነው። ሰው እንዴት ሥጋዊ ሆነ? ብዙ ጊዜ የተሳሳተ አመለካከት አለን። አንዳንድ ጊዜ እከሌ መንፈሳዊ ሆነ እንላለን። ምን ሆነ ሲባል ሰዎች የሚያደርጉት ነገር መዝሙር መዘመራቸው ወይም መንፈሳዊ ነገር የሚባሉ ከቤተ ክርስቲያን ጋር ከእግዚአብሔር ነገር ጋር የተያዘ ነገር ማድረጋቸውን አይተን መንፈሳዊ እንላለን። አይደለም። ሰዎች መንፈሳዊ የሚሆኑበት ምስጢር መጽሐፍ ቅዱስ የሚናገረው ሌላ ነው። ሰው ሥጋዊ እንዴት እንደሆነ እንመልከት። ሰዎች ሥጋውያን ናቸው እኛ ብለን የምንለው አንድ ልክ ያልሆነ ነገር ሲያደርጉ ብቻ ነው። ነገር ግን ጥሩ ሰዎች ከሆኑ መልካም ነገር ከታየባቸው መንፈሳዊ እንላቸዋለን። እነዚህ አባባሎች ለመግባባት ችግር የላቸውም። ግን መጽሐፍ ቅዱስ ግን እንደ ኒቆዲሞስ ያሉትን ሰዎች የሃይማኖት መሪዎች ለክርስቶስ መልካም ልቦናና እይታ የነበራቸውን ሰዎች ስጋዊ አድርጎ ጌታ ኢየሱስ እንደነገራቸው ያስተምረናል። ዮሐንስ ወንጌል ምዕራፍ 3 ላይ سنመለከት ምን አለው ለኒቆዲሞስ? ከስጋ የተወለደ ምንድነው? ስጋ ነው። በምንድነው ሰው ስጋ የሆነው? በመወለድ ነው። ከየት ነው እሱ? ኦሪጂኑ ነው፣ ምንጩ ነው። የወለደው ስጋ ነው፣ የተወለደውም ስጋ ነው። ስለዚህ እኔ ከስጋ በታች ልሆን የተሸጥሁ የስጋ ነኝ ሲል ውልደቴ ተፈጥሮዬ እንደዚህ ነው ማለቱ ነው። ህጉ መንፈሳዊ ነው፣ ጻድቅ ነው፣ በጎ ነው። እኔ ግን ከስጋ በታች ልሆን የተሸጥሁ የስጋ ነኝ። ይህን ተፈጥሮዬን ከላይ ላይ ላወልቀው እንደ ልብስ አልችልም። ይሄ መንፈሳዊና ጻድቅ ቅዱስ በጎ የሆነ ህግና እኔ ያለን ግንኙነት የ አላቻ ጋብቻ የሆነ አይነት ግንኙነት ይመስላል። ደግሞም ነው ከዚህ የተነሳ ህጉ በባህሪው ጻድቅና ቅዱስ በጎ የሆነውን መንፈሳዊ የሆነውን ትዛዝ እኔን ስጋዊውን ኃጢያተኛውን ያዘኛል። ህጉ የሚያዘኝን ትዛዝ ለመፈጸም እፈልጋለሁ። ለምን? ህጉን አከብረዋለሁ፣ ወደዋለሁ፣ መንፈሳዊ ነው። ልታዘዘው ስፈልግ ግን እኔ የማልፈልገውን ልታዘዘው የወደድኩትን ሳይሆን ልታዘዘው ላደርገው የማልፈልገው ነገር ሳደርግ ራሴን አገኛለሁ። ምንድነው የሚስጥር ያለ ሐዋርያ ጳውሎስ ሲፈልግ በራሱ በህይወት ውስጥ የኃጢያት ህግ እንዳለ ኃጢያት የሚያሰራ ተፈጥሮ በውስጡ እንዳለ ይመለከታል። በህግና በርሱ መካከለ ያለው ግንኙነት በአይምሮ የእግዚአብሔርን ህግ ይናፍቀዋል፣ ይወደዋል። በድርጊት ግን ከዛ ጋር ተቃራኒ የሆነ ነገር ሲያደርግ ያገኛል። ይሄ ሰው ሁሉ እድል ፋንታ ነው። ይሄንን ያላየ ሰው የለም። መጽሐፍ ቅዱስን በተለይ ሮሜ 7ን ስታነቡ የራሳችሁን ታሪክ የምታነቡ ነው የሚመስላችሁ። በተለይ አንድ ፓራፍሬዝ የሆነ ባይብል ብትመለከቱ ጉድ ኒውስ የሚባሉ ትርጉሞች አሉ፣ አዲሱ ትርጉም የሚል ብታነቧቸው ልክ የራሳችሁን ታሪክ የሚናገር ነው የሚመስለው። ስለዚህ መጽሐፍ ቅዱስ እንደሚያስተምረን በሰውና በህግ መካከለ ያለው ግንኙነት ያላቻ ጋብቻ አይነት ግንኙነት እንደሆነ እናያለን። ሮሜ 7ን سنመለከት የእቺክ ባሏ ጋራ ያላትን ግንኙነት ሴቲቱ አፍርሳ ለሌላ ወንድ ብትሆን አመንዝራ ስለምትባል በባል ህግ ታስራ በማይመች ሁኔታ እንደምትኖር ሁሉ እኛም ይሄ ህግ ሊሻር ስለማይቻል ቅዱስ ስለሆነ እንከን ስለሌለው መንፈሳዊ ስለሆነ በሰማይና ምድር ሊያልፍ ቢቀል በሆነ አይነት መሰጠት ስለተሰጠ በህይወታችን በስጋ ህይወት እስካለን ድረስ ይገዛናል። ማናችንም ይገዛናል። እግዚአብሔር የተመሰገነ ይሁን። ከዚህ ህግ እንዴት ነው ነፃ የምንወጣው? ነፃ መውጣቱን እንመልከት። ህጉ ጋር አይደለም ችግሩ ያለው። ሚስጥሩ ማወቅ አለብን። የእግዚአብሔርን ህግ የሚያናንቅ መንፈሳዊ አመለካከት በውስጣችሁ እንዳይኖራችሁ ወገኖቼ። ችግሩ ማጋ ነው ያለው? እኔ ጋ ነው ያለው። አያችሁት? ይሄ መንፈሳዊ የሆነ ህግና እኔ መገናኘት አልቻልን፣ መጣጣም አልቻልን። ስለዚህ ጌታ ኢየሱስ ክርስቶስ ይሄ ህግ ሊያደርግልን የማይችለውን ለምን? ህጉ ህግ ነው፣ ትእዛዝ ማዘዝ ነው። አድርግ አታድርግ ነው የሚለው። አታድርግ ያለንን ብናደርግ አድርግ ያለንን ባናደርግ የኩነኔና የፍርድን ትእዛዝ በላያችን ያመጣል። ህጉ በውሳኔው በባህሪው ይሄ ነው በቃ። ስለዚህ እኛ ማን ማድረግ ያቃተንን ነገር ሲመለከት የማገዝ ባህሪ የለውም። ህግ ህግ ነው። ጻድቅ ቅዱስ መንፈሳዊ ባህሪውን ብቻ ነው የሚገልጸው። እኛ ጋር ያለው ችግርና ድክመት ግን መፍትሄ በህግ ሊገኝ አይችልም ነው መጽሐፍ ቅዱስ የሚያስተምረን። የኛ ድካም የኛ ችግር በውስጣችን ያለው ኃጢያት ለኃጢያት እንድንገዛ ያደረገን ያ እስራታችን ባርነታችን በህግ መፍትሄ አላገኘም ሊያገኝም አይችልም ነው መጽሐፍ ቅዱስ የሚያስተምረው። ያን መፍትሄ ሊሰጥ ማን የመጣው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ እኛና ህግ መካከለ ያለውን ግንኙነት እንዲሁ የሰው ሚስት ነጥቆ እንደሚያገባ ሰው ወይም ትዳር አፍርሶ እንደሚወስድ ሰው ህግ ወጥ በሆነ መንገድ ከህግ ጋር ያለን ነገር አላፈረሰም። ክብር ለእግዚአብሔር ይሁን። የእግዚአብሔርን ህግ የሚያከብር ጻድቅነቱን ቅዱስነቱን መንፈሳዊነቱን የሚጠብቅ የማዳን ሥራ ሰራለን። ክብር ለእግዚአብሔር ይሁን። ስለዚህ ተደረገልን ደህንነት የእግዚአብሔርን ህግ የረገጠ የሚያስንቅ የሚያስረሳ ሳይሆን የእግዚአብሔርን ህግ ምን የሚያደርግ የሚያጸድቅ ነው የሚያስከብር ደህንነት ነው የተሰጠ። ይሄንን እንዴት ነው ያደረገው ኢየሱስ ክርስቶስ? እኔና እናንተ በህግ ስር ያለ ነው ከህግ ልንለይ የምንችልበት ህጉ ሳይፈርድብን የህጉ የኩነኔ ፍርድ ሳይመጣብን ልንድን የምንችልበት መንገድ የለም። ኦልሬዲ በላያችን ላይ የኃጢያታችን ደሞዝ የሆነ የሞት ፍርድ በእኛ ላይ አለ። ስለዚህ ይሄ የኔ ሞት ፍርድ ተሸክመን እዳ በላያችን ላይ ያለብን ህጉ የህጉ እዳ ያለብን ህጉ የሚጠይቀውን ፍርድ ልንቀበል ሴንተንስ በላያችን ላይ ያለ ነፃ መውጣት አንችልም። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እኛ ለማዳን መውጫ መንገድ ምንድነው ለኛ የተገኘው? እኔና እናንተ በህግ ተፈርዶብን ተኮነነን የምንሞተው ያ ሞት ነው መዳኛችን። ያ ሞት ማንንም የሰው ልጅ ስጋ የለበሰ ሁሉ ህግ በፈረደበት ፍርድ ሞቶ ራሱን ማዳን የሚችልበት ያንን ሞት አሸንፎ ሊወጣ የሚችልበት ምንም መንገድ የለውም። ሁሉም በፍርድ በኩነኔ በኃጢያት ነው የሚሞተው። የኛን ሞት የእግዚአብሔር ልጅ ኢየሱስ ክርስቶስ በመስዋዕትነት ቅዱስ የሆነ ሞት ኃጢያት የሌለበት ነውር የሌለበት ሆኖ የኔና የናንተን ሟች ሰውነት ወስዶ እኛ የምንሞተውን ያንን ሞት በበደል የምንሞተውን ያንን ሞት ስለኛ ሲል መስዋዕት ሆኖ ልብ በሉ በብሉይ ኪዳን የሚመስዋዕት የሚቀርቡ እንስሳቶች በሙሉ ነውር የሌላቸው ሆኖ መቅረብ አለባቸው። ነውር ያለውን እንስሳ ያው ለኃጢያት አይደለም ይቀርበው ምን ስለ ኃጢያት ቆነ ምንም ጎስቋላም እንከንም ነውርም ቢኖርበት ምንም አይደለም ተብሎ ሊቀርብ አይችልም። ነውር የሌለው ነው የሚቀርበው። የኔና የናንተን ኃጢያት የተሸከመው የእግዚአብሔር ልጅ ነውር የሌለው ሆኖ ያንን ሞታችንን ሞት ሆኖ ያዳነን። ክብር ለእግዚአብሔር። ያ ሞት ሰይጣን በዚህ ዓለም ላይ ሰዎችን የሚያስፈራራበት የሚገዛበት ሰዎችን የሚያስጨንቅበት መሳሪያው ያች ነች። ለምን? አንድ ሰዎች በበደል ስለሆነ የሚሞቱት ከእግዚአብሔርም ተጣልተዋል የራሳቸው የሞት እንዳለባቸው እድሜ ልኩን እኛን ያስፈራራ የሚኖርበት ሞት መሳሪያ ያለችው እሷ ነች። በቃ ሰይጣን ያለችው አንዲት መሳሪያ ነች። ትልቁ መሳሪያው ሞት ያንን ነው የሚጠቀመው። ኢየሱስ እኔና እናንተ የምንሞተውን ሞት ነውር የሌለው እግዚአብሔር ልጅ ሆኖ ያንን ሞት ሞቶ ትንሳኤ የሚገኝበት እንዲሆን አደረገ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ትንሳኤ ሊገኝ እንዲችል እግዚአብሔር ሟች ለሆነ ለሰው ልጅ ሕይወትን ሊሰጥ እንዲችል የሚያደርግ እግዚአብሔር ህጋዊ መብት አገኘ። እግዚአብሔር ሮሜ ምዕራፍ 3 ላይ ስትመለከቱ ምን እንደሚል ተመልከቱ። ይሄንን ሁኔታ ቁጥር 26 ላይ በጣም የሚገርም ቃል ታያላችሁ። ራሱም ጻድቅ እንዲሆን አያችሁት? አጽዳቂው እግዚአብሔር ራሱ ጻድቅ እንዲሆን። እግዚአብሔር ጻድቅ አይደለም ማለት ሳይሆን በሚያደርገው ነገር እኛን ሲምረን ሲያድነን ጻድቅ እንዲሆን በሚሰራው ሥራ ህገወጥ ሥራ የሚሰራ አምላክ እንዳይሆን ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አያችሁት? እኛንም ለማጽደቅ ራሱም ጽድቁን ጠብቆ ምን አረገ? አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። አያችሁት? የማዳኑ ሥራ የእግዚአብሔር ጻድቅነት የሚጠበቅበት እኛም ምህረትና ጽድቅን የምናገኝበትን ሥራ ኢየሱስ በሞቱ ነው ያገኘልን። ክብር ለእግዚአብሔር። አሁን ኢየሱስ ክርስቶስ እኛም ምን ሞተውን ሞት ሞቶ በዚያ ሞት ሕይወት ሊገኝ እንዲችል ለመጀመሪያ ጊዜ ከሰው ልጆች መካከል በኃጢአት ምክንያት ሰዎች የሚሞቱትን ሞት ሞቶ ከዛ ሞት ውስጥ ሕይወትን ይዞ የተነሳ ጌታ አንድ እሱ ብቻ ነው። ክብር ለእግዚአብሔር ይሁን። ያ የጌታ ሞት ያሸናፊ ሞት ነው። ክርስትና ሕይወት መሰረቱ ያለው እዚህ ላይ ነው ያለው። እግዚአብሔር ስም የተባረከ ይሁን። አሁን እንግዲህ እኔና እናንተ በስጋ ህይወትና አሁን ያለ ነው። ህጉ አለ አልተሻረም በነገራችን ላይ ህግ አልተሻረም። ህግ ማንንም ሰው ሊሽረው አይችልም። ሰማይና ምድር ቢያልፍ ይቀላል። ህግ አለ። ክርስቲያኖች አማኞች እንዴት ነው ከዚህ ህግ ጋር የሚኖሩት? አያችሁት? ጌታ ኢየሱስ ክርስቶስ እኛ ጋር ይመጣል። ተመልከቱት። ህጉ የኮነነው ነገር አለ። የስጋን ህይወት ኮንኗል። ምን ኮንኗል? የስጋን ህይወት። እኛ የስጋን ህይወት ወዴት እናደርገዋለን? ምንድነው ልናደርገው ምንችል? እንደ ልብስ አናወልቀውም። በአንድ ጊዜ መንፈሳዊ ነውን ብለን በደምጽ ብልጫም ይወሰን አይደለም። በመወለድ የተገኘ ስጋዊነት ከኛ በምን ይርቅልናል? በጾም በጸሎት በፈለገት ነገር ሊወገድ አይችልም። ቢሆን ኖሮ ኢየሱስ አይሞትም ነበር። ስለዚህ በመወለድ የተገኘ ነገር በመወለድ ነው የሚሻረው። ክብር ለእግዚአብሔር ይሁን። ሁለተኛው ውልደት ህይወት ከየት ይገኝ? ማን ይሰጣል? የምን ሞተውን ህይወትን ያገኘ ነው? የስጋ ህይወትን ያለን ይሄንን የዘላለምን ህይወት ሞትን ያሸነፈ ከስጋ ጋራ የተጣላ መንፈሳዊ የሆነ ጽድቅና ቅድስና እግዚአብሔርን መምሰል ባህሪው የሆነ ህይወት ማን ይሰጠናል? ኢየሱስ በነፃ በጸጋ ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከሞት የተነሳው እግዚአብሔር ልጅን የተቀበለ ሰው ሁሉ የእግዚአብሔር ልጅ ይሆናል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም ይላል። ደምና ስጋ ማለት እንደ እናትና አባቶቻችን በወለዱን መንገድ የሰው እጅና የሰው ምክር የሰው አሰራር ያለበት ሳይሆን ፍጹም ንጹህ ከእግዚአብሔር የሆነ ውልደት ነው። ክርስትና በዳግም ልደት ይጀመራል። እግዚአብሔር የተመሰገነ ይሁን። ሰዎች ቤተክርስቲያን መምጣታቸው ጥሩ ነው። መንፈሳዊ ነገር አካባቢ መሆናቸው ጥሩ ነው። ክርስትና ግን የሚጀመረው ግን በመወለድ ነው። የሰውን ህይወትና ኑሮ መኖር የጀመርነው ሰው ሆነን ስለተወለድን ነው። ያን ኑሮ የምንኖረው ክርስቲያን ሆነን ለመኖር ከክርስቶስ ኢየሱስ በሚገኘው ህይወት ዳግም ልደት አግኝተን መወለድ አለብን። ጌታ የተመሰገነ። ኢየሱስ ሞቶ ከተነሳ በኋላ ይሄንን ህይወት ለኛ ለመስጠት ከኛ የሚፈልግ ዋጋ ቢኖር ምንም የሚመጥን ነገር ሰው ሊሰጥ አይችልም። እኛ ያለን ሀብታችን ሞታችን ነው፣ የኩነኔ ሞታችን። ስለዚህ በድራማ ሳሳያችሁ ጌታና ህጉ ሲነጋገሩ፣ መቼም ድራማ እንደሆነ ይገባችኋል፣ ለማሳየት ነው። ህጉ አንተ በኮነንካት ሞት ልትሞት የሞት ዕዳ ያለባት ይህች ሴት መሞት ያለባትን መሞት እኔ ሞቼ ተነስቼ ያንን ሞት አሸንፌያለሁ። አሁን ከሞት በመነሳት ባገኘሁት ህይወት ባኖራት፣ አንተ የኮነንከውን የስጋ ህይወት እኔም ኮንነዋለሁ፣ አንተ የማትቀበለውን የስጋ ህይወት እኔም አልቀበለውም። ነገር ግን ከሞት ስነሳ ባገኘሁት ህይወት ባኖራት፣ እኔ ኮንኛት በሞተችው የሞተችው ሞት አሸንፈህ ያገኘውን ህይወት ብታድላት፣ ይሄ የጽድቅም የምህረትም ስራ ነው። እግዚአብሔር ይመስገን። አያችሁት? በጽድቅና በምህረት ነው ያዳነ። ፍርድና ፍቅር የታረቁበት መስቀል ነው የሚባለው የጌታ መስቀል። ክብር ለእግዚአብሔር ይሁን። አሁን ከዚህ በኋላ ነው ያለውን ሚዛን በጠበቀ ሁኔታ እንድታዩት እንፈልገው። ዳግም ተወለድን፣ ጌታን ተቀበልን፣ ክርስቲያኖች ሆነን ክርስትናችንን እንዴት ነው የምንኖረው? ማን ሆነን ነው የምንኖረው? ብዙ ሰዎች ቅድም እንዳልኳችሁ ሲጀምር ህገወጥ የሆነ የክርስትና ህይወት ለመኖር እኔ ህግ አይገዛኝም በጸጋ ነው የምኖረው ብለው ይላል። ጽሐፍ ቅዱሳችሁን አውጥታችሁ ቤትም ቦታ ብትመለከቱ የጸጋ ህይወት ሁልጊዜ ለመንፈሳዊ ህይወት ሲውል እንጂ የሚታየው ለስጋዊ ህይወት ማካካሻ መሸፈኛ ሆኖ ውሎ አያውቅ። ስለዚህ የጸጋ ህይወት እኔና እናንተ ጌታን በመቀበል የምንኖሩ ከጸጋ በታች ናችሁ እንጂ ከህግ በታች አይደላችሁ። ምንድን ነው ከህግ በታች መሆንና ከጸጋ በታች መሆን ማለት? ከጸጋ በታችና ከህግ በታች መሆን ማለት በእኛ ላይ የሚሰራው የመጀመሪያው እጁን ዘርግቶ በህይወታችን ለመስራት እድል ያለው ከጌታ ኢየሱስ ክርስቶስ የተነሳ ጸጋ ሆኗል። ክብር ለእግዚአብሔር ይሁን። ጌታን ከማግኘታችን በፊት ግን በእኛ ላይ ግን የሚሰለጥነው ማን ነበረ? ህግ ነበር። አሁን ግን ጸጋ ሆኗል። ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ከመጠን የበለጠ ጸጋ ሆኖ ተገልጧል። ሮሜ ምዕራፍ 5። ይሄ በጸጋ የምንኖረውን ኑሮ ስንመለከት ልብ በሉ ምን አይነት ምስጢሮች እንዳሉት። ሮሜ ምዕራፍ 7 ቁጥር 4 ላይ ተመልከቱት። ኢየሱስ ክርስቶስ እኛን ያዳነው ይህን ሁሉ ዋጋ የከፈለው ለምን እንደሆነ ተመልከቱ። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ለምን? ሁለት ነገሮች ይናገራል። አንድ ለእግዚአብሔር ፍሬንድ እናፈራ። ሁለተኛ እናንተ ከሙታን ለተነሳው ለርሱ ተሆኑ ዘንድ። እነዚህን ሁለት ነገሮች መርሳት የለብንም። ምን እንድናረግ ነው? ለእግዚአብሔር ፍሬንድ እናፈራ። የፍሬን ነገር አስመልክቶ سنመለከት ህጉ በህግ ስር ያለ ክርስቶስ ይያለን ዳግም ከመወለዳችን በፊት መንፈሳዊ ህይወት ለመኖር በመከረነው ሙከራ ሁሉ we're failures ምንም ልናደርገው አኮምፕሊሽ ልናደርገው ምንችል አንድም ነገር አልነበረም። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ልጁን የላከበት ትልቁ ነገር እነዚህ ሁለት ነገሮች ናቸው። ለእግዚአብሔር ፍሬ እንድናፈራ። የምን ፍሬ? የመንፈስ ፍሬ። የምን ፍሬ? እግዚአብሔር እርሻዎችን የእግዚአብሔር ፈቃድ በውስጣችን እየተዘራ የሚበቅልብን እግዚአብሔር ሐሳቡን ስለበጎ ፈቃዱ መፈለግን ማድረግን በእኛ እየሰራ ፈቃዱን የሚፈጽምብን ሰዎች ፍሬ የእግዚአብሔር እርሻ ናቸው። በምሳሌ ጌታ ኢየሱስ ክርስቶስ በሚገርም ሁኔታ ተናግሯል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ እናንተ ቅርንጫፎች ናችሁ። ከርሱ ጋራ ያለን ግንኙነት አበቦች ናችሁ አላለንም ኢየሱስ ክርስቶስ። ጥድ ናችሁ አላለንም ወይም ሌሎች የዛፍ አይነቶች አሉ ብዙ ለአይን የሚያምሩ እነሱን ናችሁ አላለም። በወይን ነው የመሰለው። ወይን የሚተከለው ለፍሬው ነው። እግዚአብሔር የተመሰገነ ይሁን። ለምን ነው የሚተከለው? ለፍሬው ነው። ስለዚህ እናንተ ከኔ ጋራ ምን አርጋችኋል? ተጣብቃችኋል። ያለ እኔ ምንም ማድረግ አትችሉም። ያኔ ከህጉ ጋራ ነበርን። አሁን ግን ከማን ጋር ነን ያለነው? ከጌታ ከኢየሱስ ክርስቶስ ጋር ነን። እግዚአብሔር የተመሰገነ ይሁን። በሮሜ መጽሐፍ ላይ እናንተ የበረሃ ወይራ የነበራችሁትን አመጣ አለ። በረሃ ማለት ያለ እግዚአብሔር ርቀን የነበርን የበረሃ ወይራ ነበርን፣ አምጥቶን ዘይት ከሚያወጣው ስር ጋር አጣበቃችሁ ይላል። ከክርስቶስ ጋር ተያይዘናል፣ ተሳስረናል። ጌታን መቀበል ማለት ኢየሱስ ክርስቶስ እኛ ውስጥ ገብቶ ስፍራ ይዟል። ስለዚህ ፍሬ እንድናፈራ እግዚአብሔር የመንፈስ ፍሬ እንድናፈራ። ከየት እናፈራዋለን? ፍሬው የመንፈስ ነው። የከሊት የከሌ አይደለም። የችሎታ የጥበብ አይደለም። የትምህርት ውጤት አይደለም። የመንፈስ ቅዱስ ፍሬ እናፈራለን። ክብር ለእግዚአብሔር ይሁን። ለምንድነው ይህን ሁሉ እግዚአብሔር የሚያደርግልን? ኤፌሶን ምዕራፍ 2 ላይ ስትመለከቱ ምን ይላል? የእግዚአብሔር ቃል ይናገረናል። በዚያ ቦታ ላይ ምን አይነት ዓላማ በሕይወታችን እግዚአብሔር እንዳለው ቁጥር 10 ላይ ሲናገር እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ምን ለማድረግ? መልካም ሥራ ለማድረግ። የተዘጋጀ ሥራ ነበረ። ያን ሥራ ሰዎች ትተውታል። አዳምና ሔዋን ጥለውት እንደ እግዚአብሔር በራሳችን ዕውቀትና ፍላጎት እንኖራለን ብለው ያ እግዚአብሔር በሰዎች ሕይወት ሊያደርገው የፈለገ ሥራ ዓለም ሳይፈጠር የተዘጋጀ ሥራ አለ። መልካሙ ሥራ እግዚአብሔር ያዘጋጀው ሥራ አለ። ያንን ሥራ ለማድረግ እንደገና እግዚአብሔር መጣ። ክብር ለእግዚአብሔር ይሁን። በምን? በክርስቶስ መጣ። በአዳም የተበላሸውን በክርስቶስ አደሰው። ስለዚህ እግዚአብሔር በእኛ ሕይወት ውስጥ እኛን ሲያድነን መዳን የሚባለው ነገር ከእግዚአብሔር ፈቃድ፣ ከእግዚአብሔር ሥራ፣ ከእግዚአብሔር ዓላማ ጋር የተያዘ ነው። ክብር ለእግዚአብሔር ይሁን። ውድ ወገኖቼ እግዚአብሔር ይርዳን። መጽሐፍ ቅዱስ እንደሚናገረው የመዳናችንን ምክንያት እንድናውቅ ሪሊ እግዚአብሔር ይርዳን። ምክንያቱም የሚሰማንን ጊልት ማስወገጃ ነገር ብቻ አይደለም። ሰዎች አንድ ጊዜ አንድ ሴት በጣም ታመመች እና አግሯን የምትሰራውን ስራ መስራት አልቻለችም እና ምን ሆነ ልትፈወስ ትመጣለች የፈውስ ፕሮግራም ቦታ ላይ እና እንደ እግዚአብሔር ሰው እየጸለየላት ሳለ ምንድነው መስሪያው አላት። ዳንሰኛ ነኝ አለች። አሁን ብትፈወሽ ምንድነው የምታረጊው አላት። ያው ወደ ቀድሞ ስራ ሄደ ወደ ድነሳ ገባለው አለች። አያችሁት? እግዚአብሔር ቢፈውሰን ቢያድነን ምንድነው የምናረገው? ምንድነው የምንሆነው? እንደ ዶክተሮች አይደለም ኢየሱስ። ኢየሱስ በሞቱ ነው ያዳነን። ሐኪም ከኪሱ እንኳን ገንዘብ አውጥቶ አይሰጣችሁም። እናንተው ናችሁ መድኃኒቱን የምትገዙት፣ ለመረመረውም ትከፍሉታላችሁ። ጌታ ግን በሞቱ ነው ያዳነን። ስለዚህ እኛን የራሱ ማድረግ ነው የሚፈልገው፣ ገንዘቡ እንድንሆንለት ነው የሚፈልገው። ክብር ለእግዚአብሔር ይሁን። ይሄ ጠበቀ ሪሌሽንሺፕ እንዲገባን ያስፈልጋል። እግዚአብሔር አስቀድሞ ያዘጋጀው መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እንደገና የመፈጠር ያህል አዲስ ሆነን ተፈጠርን። ክብር ለእግዚአብሔር ይሁን። በቲቶ ላይ እግዚአብሔር ቃል ይናገራል ይህንን ያደረገበት ምክንያት ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል በዛ ቦታ ላይ ሲናገር ተመልከቱት ምን እንደሚል ቁጥር 14 ላይ ምዕራፍ 2 ቁጥር 14 መድኃኒታችንም ከአመጽ ሁሉ እንዲቤዠን አመጽ ምን ማለት ነው አለመታዘዝ ነው ህገወጥ ሆኖ መኖር ነው እንደፈለጉ መመላለስ ነው መድኃኒታችን የምንለው ኢየሱስ ክርስቶስን ነው ከአመጽ ሁሉ እንዲቤዠን ክብር ለእግዚአብሔር ይሁን እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል አሜን ወደ ጌታ ልጆች ጌታ ኢየሱስ የሞተው መልካሙን ነገር ለማድረግ በጎውን ነገር ለማድረግ ቀና ልቦና ሊኖራቸው የሚፈልጉትን ሊያድን ነው የሞተው እንዲሁ ዝም ብሎ ስሙን እየጠሩ የሚመላለሱ ሰዎች ሊሰበስብ አይደለም አላማ አለው ሲቤዥን መድኃኒት ሲሆንልን ክብር ለእግዚአብሔር ይሁን ፍሬንድና ፈራ መልካም ነገር ለማድረግ ልባችን የተመቸ እንዲሆን ይሄንም ለማድረግ የሚያስችለውን የማዳን ኃይል ብልሃት ጥበብ ዕውቀት ችሎታ ደግነት ምህረት ጸጋ የተሞላ ጌታ ነው ይችላል አመጸኞችን አድኖ ገንዘቡ ማድረግ ይችላል ችሎታል በዓለም ላይ አሉ ከሚባሉ ሐኪሞች መፍቴ ፈላጊዎች መካሪዎች ይበልጣል ድንጋይ ልብ አውጥቶ ስጋ ልብ ይሰጣል ሃሌሉያ ድንጋይ ልብ አውጥቶ ስጋ ልብ ይሰጣል ይችላል ይሄን ሲያረጋ አይተናል የዛ ውጤቶች ነን ክብር ለእግዚአብሔር ድንጋይ ልብ አውጥቶ ክብር ለእግዚአብሔር ስለዚህ የሞተው ይሄን ሁሉ የሚያደርግበት ምስጢር እኛ ህገወጥ የሆነ ህይወት እንድንኖር አይደለም